ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ክብራትና ክብራን አድማጮቻችን፣ ይህ የጋሻ አማራ ድምጽ ራዲዮ ነው። የዛሬ ዕለተ ሐሙስ ግንቦት 24 ቀን 2015 ዓመተ ምህረት ዝግጅታችን እነሆ ጀመረ። የማስተናግዳችሁ ዮዲት ለገሰ ነኝ። በመጀመሪያ ወደ አጫጭር ዜናዎች እናልፋለን። ከአማራ ህዝባዊ ግንባር ግንቦት 23 2015 ዓመተ ምህረት የተሰጠ መግለጫ። በስላሴ አንድነት ገዳም ከ200 በላይ በሚሆኑ መናኝ እናቶች ላይ ሮብ ግንቦት 23 ቀን 2015 ዓመተ ምህረት የተፈጸመውን የጦር ወንጀል የአማራ ህዝባዊ ግንባር በጥብቅ ያወግዛል። ደብረ ኤልያስ ወረዳ በሚገኘው የስላሴ አንድነት ገዳም ላይ 3 ሞርታሮችን ጨምሮ በተለያዩ ከባድና የቡድን መሳሪያዎች ጥቃት እየፈጸመ የሚገኘው የፌደራል መንግስቱ መከላከያ ኃይል በገዳሙ ግቢ ውስጥ ከ200 በላይ መናኝ እናቶች የሚገኙበትን ግቢ በሞርተር በመምታት ለጊዜው ቁጥራቸው የማይታወቅ መነኮሳት አልቀዋል። ሌሎችም ከፍተኛ ጉዳት አስተናግደዋል። በዚህም ገዢው የኦህዴድ ብልጽግና ስርዓት ከባድ የጦር ወንጀል ፈጽሟል። ይህ ጦር ወንጀል በገዳሙ መናኝ እናቶች ላይ የተፈጸመው በአካባቢው የመደበኛ ስልክ ጥሪም ሆነ የኢንተርኔት አገልግሎት በማቋረጥ ነው። ይህ ድርጊት በአገር ውስጥም ሆነ በዓለም አቀፍ ህጎች ፍጹም የተከለከለ በመሆኑ የዓለም አቀፍ ወንጀሎች ፍርድ ቤት ወይም ICC ጨምሮ የዓለም አቀፍ ማህበር ጉዳዩን በአጣዳፊ እንዲመለከተው እንጠይቃለን። በጎጃም ደብረ ኤልያስ ጭፍጨፋ ሲፈጽም የቆየው የኦህዴድ ብልጽግና መከላከያ ሰራዊት ሮብ ግንቦት 23 2015 ዓመተ ምህረት ሸበል በረንታ፣ ዲማ ጊዮርጊስ፣ የትኖራ፣ ወጀል አባይ፣ በመርጦ ለማርያም፣ ደብረ ወርቅና እሁዲትና ባራ አየው መከላከያ እንዲገባ ወስኖ ተጨማሪ የጦር ወንጀል እንዲፈጽም እያደረገ ነው። በተመሳሳይ በሰሜን ሸዋ አንሳሮ፣ ራሳ፣ መርሃቤቴና ይፋት ከፍተኛ ቁጥር ያለው ሰራዊት በማሰማራት በአማራ ህዝብ ላይ ከፍተኛ የጦር ወንጀል በኦህዴድ ብልጽግና የሚመራው ገዢ ስርዓት እየፈጸመ ነው። መላው የአማራ ህዝብ በሰራዊቱ እየተፈጸመበት ያለውን የጦር ወንጀል በጋራ በመሆን ሊመክት ይገባል። የዓለም አቀፉ ማህበረሰብ፣ ሚዲያዎች፣ የሲቪክ ማህበራት፣ የሰብአዊ መብት ተቋማትና ሌሎችን የንጹሐን ጭፍጨፋን በአጽንኦት ሊመለከቱ ይገባል። የአማራ ህዝባዊ ግንባር ግንቦት 23 2015 ዓመተ ምህረት። የኦሮሞ ጽንፈኛ ኃይሎች በአማራ ክልል የሚገኙ ሃይማኖታዊ ተቋማት ላይ ጥቃት እንዲፈጸም ሐሰተኛና የቆዩ ምስሎችን በመጠቀም ቅስቀሳ እያደረጉ ነው ተባለ። ከፖለቲካ አደረጃጀት እስከ ሚዲያ በማቋቋም የሚንቀሳቀሱት የኦሮሞ ጽንፈኛ ኃይሎች በአማራ ክልል የሚገኙ አብያተ ክርስቲያናትና ገዳማት ፋኖን ይደብቃሉ በሚል ገዢው መንግስት በድሮንና በሌሎች ከባድ መሳሪያዎች የታገዘ ድብደባ እንዲፈጽም ሐሰተኛ ምስሎችን በመጠቀም ግፊት እያደረጉ መሆኑን ነው የአማራ ድምፅ ማረጋገጥ የቻለው። ለአብነትም የምስራቅ አማራ ፋኖ አባላት ታህሳስ 19 2015 ዓመተ ምህረት በሰሜን ወሎ ዞን ራያ ቆቦ ወረዳ ሮቢት ከተማ ደብረ ሰላም ቅዱስ ገብርኤል ቤተክርስቲያንን አመታዊ ክብረ በዓል ሲከበር የህዝቡን ደህንነት ለማስጠበቅ ሲያስተባብሩ የሚያሳይ የቆየ ተንቀሳቃሽ ምስልን በመውሰድና በዚህ ሰሞን የተቀረጸ በማስመሰል ቤተክርስቲያንን እንደ ምሽግ እየተጠቀሙ ነው። ስለሆነም ቤተክርስቲያኗ በከባድ መሳሪያ መመታት አለባት በማለት ቅስቀሳ እያደረጉ መሆኑ ነው የተመላከተው። በኦሮሚያ ብልጽግና የበላይነት የሚዘወረው ገዢው ቡድን በገዳሙ የሚገኙት መነኮሳት ለፋኖ ይጸልያሉ በሚል በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ የሚገኘው ስላሴ ገዳምን በዙ 23ና በሞርተር እየደበደበ ሲሆን በዚህም በርካታ መነኮሳት ሲገደሉ ቤተ ክርስቲያኑ ላይ ጉዳት መድረሱ ተገልጿል። የሀገር ዳር ድንበር ማስከበራቸውን ትተው የብልጽግናን እድሜ ለማራዘም እያገለገሉ የሚገኙት የመከላከያ ሰራዊት አባላት ባለፈው ሳምንት በሰሜን ሸዋ ዞን በሚገኝ አንድ ገዳም ላይ በፈጸሙት ድብደባ ቤተ ክርስቲያኑ ላይ ከባድ ጉዳት መድረሱን የአማራ ድምፅ መዘገቡ አይዘነጋም። ሀገር ያስተዳደርኩ ነው የሚለው አካል በአማራ ክልል የሚገኙ ገዳማትና አብያተ ክርስቲያናት ላይ ለሚፈጽመው ውድመት ሽፋን የሆነው ዘንድ ከፍተኛ በጀት መድቦ ባደረጃቸው የኦሮሞ ጽንፈኛ ኃይሎች በኩል በገዳማት የሚገኙ መነኮሳት ፋኖ ድል እንዲያደርግ ይጸልያሉ እንዲሁም ፋኖን ደብቀዋል በሚል ሐሰተኛ መረጃ እያሰራጨ መሆኑን ነው የአማራ ድምጽ ሚዲያ ካሰባሰበው መረጃ ማረጋገጥ የቻለው። ፋኖን ትጥቅ ለማስፈታት በሚል ስም ህዝቡን ጨምሮ በአማራ ክልል ላይ የሚገኙ ታሪካዊ የሃይማኖት እንዲሁም የህዝቡን ስልጣኔና ትውፊት ያንጸባርቃሉ ያላቸውን ተቋማት በከባድ የጦር መሳሪያ እያወደመ የሚገኘው የብልጽግና ቡድን ለዚሁ ድርጊቱ እንዲያግዘው ተጨማሪ መሳሪያ ከውጭ ሀገር በመግዛት እያስገባ መሆኑም ተመላክቷል። ስለሆነም የአማራን ህዝብ ታሪክ አልባ አድርጎ ከምድረ ገጽ ለማጥፋት እየሰራ የሚገኘው የብልጽግና ቡድን የጣና ገዳማትን ጨምሮ የላሊበላ ውቅር አብያተ ክርስቲያናትን፣ ግሸን ደብረ ከርቤና ሌሎችን ትላልቅ ታሪካዊ የሆኑ ገዳማትና አብያተ ክርስቲያናት ላይ ፋኖን ደብቃችኋል እንዲሁም ለፋኖ ትጸልያላችሁ በሚል ስም በድሮን ድብደባ ሊፈጽምባቸው ይችላል ተብሎ ተሰግቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጉዳዩ ላይ እስካሁን ምንም አይነት ምላሽ ያልሰጠች ሲሆን በተጨማሪም የቤተ ክርስቲያኒቱ የተለያዩ ማህበራትና አደረጃጀቶች ዝምታን መርጠዋል ነው የተባለው። ዘገባው የአማራ ድምጽ ሚዲያ ነው። ከባህር ዳር ከተማ ዙሪያና አካባቢው የተሰባሰቡ የአማራ ገበሬዎች በድጋሚ በአፈር ማዳበሪያ እጦት ምክንያት መሬታችን ጦም ሊያድር ነው፣ እህል መስራት አልቻልንም በማለት ሮብ ግንቦት 23 2015 ዓ.ም ምረት በባህር ዳር ከተማ ዋና ዋና ጎዳናዎች ላይ ተቃውሟቸውን አሰምተዋል። የከተማው ህዝብ ከገበሬዎች ጎን ከወገኖቻችን ጎን የመሆን ታሪካዊም የሞራልም እንዲሁም የውዴታ ግዴታ ነው። ነገ ይህ አርሶ አደር ካላመረተ የምርት እጥረት ይገጥማል። የዚህ ችግር ዋና ገፈት ቀማሹ የከተሜው ህዝብ ነው። የአማራ ወጣቶች ማህበር ከአማራ አርሶ አደሮች ጎን ነን ሲል ለአሻራ ሚዲያ በላከው መልእክት አረጋግጧል። የአማራ ገበሬዎችን ሆን ተብሎ ለማደህየት ለማጎሳቀልና ለማስገበር የሚደረግ የስርዓቱ ሴራ በጽኑ እናወግዛለን ብሏል። የአማራ ወጣቶች ማህበር ድል ለአማራ ህዝብ። የዜና ምንጫችን አሻራ ሚዲያ ነው። ክቡራትና ክቡራን አድማጮቻችን የዕለቱን ዜና በዚህ እናጠናቅቃለን። ወደ ሁለተኛ ክፍል ዝግጅታችን እንሸጋገራለን። አብራችሁን ቆዩ።
ሃያሉን አማራ እየነካካችሁ አሳረኛው ፋኖን እየነካካችሁ ሃያሉን አማራ እያስቀየማችሁ ያስቀየማችሁ ነጎድጓዱን አርቲስት እያስቀየማችሁ ኋላ መመለሻው እንዳይቸግራችሁ ፋኖ ፋኖ አሳረኛው ፋኖ አሳሪ ወረሰው የሴራውን መንደር እየገባ ረሰው ምንድነው ሀገር በስሜን በደቡብ በምዕራብ በምስራቅ ምንድነው አማራ ምንድነው ሀገር በዚህና በዛ ምንድነው ሀገር መከራው የበዛ ስቃዩ የበዛ ፈተናው የበዛ እንደው አረንጃልኝ ከባዳ ነው ከባዳ ነው ጠንከር በል አገሬ በርታ በል በርታ በል በርታ በል በርታ በል ፈተናው ቀላል ነው ይህን የሚወጣው አሳረኛው ፋኖ ነፍጠኛ ስትሆን ነው። አረጥራኝ አረጥራይ ጫካው አረጥራይ ዶሮ ወልቃይት ጠገዴ አሳረኛው አገር ሰሜን አርማጭሆ አጅሬ ጀኖራ አሳረኛው መንደር እንቃሽ ለጋዳ አሳረኛው አገር አረጥራይ ጫካው አረ ትራይ ድሮ ላንተ ቢሻልካል ብቻ ከማደሩ
ይህ የጋሻ አማራ ድምጽ ራዲዮ ነው። የሁለተኛ ክፍል ፕሮግራማችንን እንቀጥላለን። በሚቀጥለው ፕሮግራም የማቀርብላችሁ ከኢትዮ 360 ሚዲያ ጋዜጠኛ ሀብታሙ አያሌው የሚያቀርብልን መረጃና የጥንቃቄ መልእክት ነው። መረጃውም ከደቡብ ወሎ ዞን አስተዳደር ኃላፊ የሆነው አቶ አብዱ የተጻፈ ነው። ይህ የባዕዴን ባለስልጣን ከአለቆቹ የኦነግ ኦህዴድ ብልጽግና ስምሪት በመውሰድ እንዴት አማራ ክልልን ከአባሮቹ ጋር ለማጥፋት እንደሚሰራ የሚያሳይ መረጃ ሲሆን፣ መልእክቱም አፈትልቆ በኢትዮ 360 ሚዲያ ለህዝቡ ተጋልጦ ቀርቧል። አቶ አብዱ ለአማራ ህዝብ ጋሻና መከታ የሆነውን የአማራ ፋኖ ልዩ ኃይልንም ጨምሮ የአማራ ጥምር ጦርን ኢመደበኛ አደረጃጀት በማለት ይህን የአማራ የታጠቀ ኃይል እንዴት ማጥፋት እንደሚያስፈልግ ይናገራል። በወሎ ሸዋ፣ ጎንደርና ጎጃም ሁሉም አማራ ይህን መረጃ ሰምቶ እንዴት ራሱንና ህብረተሰቡን ከዚህ በአዴንን እንደ ፈረስ እየጋለበ አማራን የወረረውን የኦነግ ኦህዴድ ኃይልና ለዳግም ወረራ እየተዘጋጀ ያለውንም የትህነግ ሰራዊት እንደሚከላከል ከአሁኑ ሰዓት ጀምሮ ሊያስብበት ይገባል። ይህንንም መረጃ ለሌሎች በማጋራት ዝግጁ መሆንና ትግሉን መቀላቀል ከሁሉም አማራ ይጠበቃል። ከደቡብ ወሎ ዞን አስተዳደር ኃላፊ አቶ አብዱ አፈትልኮ የወጣውን ጸረ አማራ እቅድ ሀብታሙ አያሌው ከኢትዮ 360 ያቀርብልናል። እነሆ
ማታ ማስታወሻ ይልካል። የማታ ማስታወሻ ለሁሉም ወረዳ አስተባባሪ ኮሚቴ፣ ለሁሉም ወረዳ ካቢኔ እንዴት አመሻችሁ ይላል። ይሄንን ስናገር ስለሚሰሙት እንደገና የተሰጠው ለማን ነው? ለወረዳው አስተባባሪ ኮሚቴ፣ ለወረዳው ካቢኔ እንዴት አመሻችሁ ነው የሚለው። እዚህ ጋር የረሱት አንድ ቃል ብቻ ነው፣ ለወረዳው አስተባባሪ ኮሚቴ፣ ለሁሉም ወረዳ ካቢኔ፣ ለኢትዮ 360 እንዴት አመሻችሁ የሚሉ ጥሩ ነው አላሉም። እኛን እንዴት አመሻችሁ እንዴት አደራችሁ አላሉንም። እኛ ጋር ግን ደርሷል። ስለዚህ የዞን አመራሩን የወረዳ መሪውን እያንዳንዷ የምትፈጽመው ወንጀል ሪከርድ ነው። ዛሬ የምንነጋገረው ለታሪክ ቢቀመጥ ነው። ዛሬ የምንነጋገረው ነገ በወንጀል የምትጠየቅበት ሰነድ ነው፣ መረጃ ነው እያቀረበ ያለ። አብዱ የሚባል ሰው ፎቶ ልኬልሻለሁ፣ አምጪልኝ። ደቡብ ወሎ ዞን እሱ ነው ኃላፊ፣ ይሄ ሰው ማለት ነው። አምጪ ወደ ጎን። እንዲህ ይላል። ከዛ አስቸኳይ ትእዛዝ ስለማስተላለፍ ይመለከታል ይላል። አንድ እንደምታወቀው ኢመደበኛ አደረጃጀቱ በየጊዜው አዳዲስ የትግል ስልቶችን እየቀየሰ መንግስታዊ ስልጣንን በኃይል ለመቆጣጠር ከመቼውም ጊዜ በላይ ተደራጅቶ እየተንቀሳቀሰ ይገኛል ይላል አብዱ። እና አብዱ ጽህፈት ቤት ይላል ደቡብ ወሎ ዞን። ከዞናችን አሁናዊ ሁኔታ አንጻር ይህ ኢመደበኛ አደረጃጀት ዋነኛ የጸጥታ ስጋታችን መሆኑን በየደረጃው የጋራ አቋም እየተያያዘበት መጥቷል። ይሄ ኃይል ለዞናችን በሁለት መልኩ የጸጥታ ስጋት ነው ይላል። አንድ የመጀመሪያ በዙሪያችን ባሉ ዞኖች ማለትም ሰሜን ሸዋና ሰሜን ወሎ በቅርብ ርቀት ላይ ታጥቆ ተደራጅቶና ምሽግ ይዞ ይገኛል። የዚህ ቡድን ፍላጎት ሙሉ በሙሉ አቅሙ ሰብሮ በመግባት የዞን ወረዳዎች መቆጣጠር ነው ይላል። ሁለተኛ ደግሞ በየወረዳው ሰርጎ የገባውና በቡ የሚንቀሳቀሰ የተበታተነው ኃይል ሲሆን ይህ ኃይል ውስጥ ለውስጥ ስራውን ራሱን እያሰባሰበ እያደራጀ በየወረዳው ጥቃት በመፈጸም ላይ ነው ይላል። ይህ የተበተነ ኃይል በዞናችን የተለያዩ አካባቢዎች እንቅስቃሴ እያደረገ ሲሆን በዚህ ሁለት ቀን ውስጥ ብቻ ለጋምቦ ወረዳ ገነቴ ላይ ጥቃት የመሰንዘር ሙከራ አድርጓል ይላል። ደጋሎ ከተማ በፖሊስ ጽህፈት ቤት ኃላፊ ቤት ላይ ቦምብ ተወርውሯል። ሳይንት ወረዳ በዛሬው ዕለት የፓርቲ ኮንፈረንስ በሚካሄድበት አዳራሽ ላይ ቦምብ ተወርውሯል። በሌሎች አካባቢዎች በተለይም በወረይሉ፣ በሐይቅ፣ በአምባሰል፣ በአቀስታ፣ በከላላ፣ በመሃል ሳይንት፣ በመካነ ሰላም፣ በደላንታ የተለያዩ ተመሳሳይ ጥቃቶችን ለመሰንዘር እንቅስቃሴ እያደረገ ነው ይላል። በምሽግ ተደራጅቶ ያለውን የመደበኛ ኃይል በተመለከተ በሰላማዊ መንገድ መንግስት ባስታጠቀው አቅጣጫ መሰረት ወደ ሰላማዊ ኑሮ ባስቀመጠው አቅጣጫ መሰረት ወደ ሰላማዊ ኑሮ እንዲመለስ ተከታታይ ውይይት ቢደረግም በአገር ሽማግሌ፣ በሃይማኖት አባቶች ተደጋጋሚ ጊዜ ቢለመንም አሻፈረኝ በማለት የትጥቅ ትግልን እንደ ዋነኛ አማራጭ አድርገዋል ይላል። በዚህ መሰረት በአሁኑ ሰዓት በሰሜን ሸዋ በኩልና በደቡብ ወሎ ጃማና ወረይሉ አካባቢ ቦታዎቹን የምጠሯቸው አስፈላጊውን ጥንቃቄ እንድታደርጉ ምን አይነት የተቀመረ ፖለቲካዊ መልእክት ተላልፎ እንዴት ምን ሊያደርጉ እንደሆነ መረጃቸውን ነው እያቀርበላችሁ ያለ ነው። በዚህ መሰረት በአሁኑ ሰዓት በሰሜን ሸዋ በኩልና በደቡብ ወሎ ጃማና ወረይሉ በኩል የመከላከያ ሰራዊቱ ከወረዳና ከከተሞች የጸጥታ ኃይል ማለትም ከፖሊስ ሚሊሻና ሰላም አስከባሪ ኃይል ጋር በመሆን በቅንጅት ኦፕሬሽን ስራ ተጀምሯል ይላል። ልድገምላችሁ። በዚህ መሰረት በአሁኑ ሰዓት በሰሜን ሸዋ በኩል እና በደቡብ ወሎ ጃማና ወረይሉ ጥንቃቄ እንድታረጉ የመከላከያ ሰራዊቱ የኦነግ ሰራዊት ማለት ነው አብዱሎ ኦነግ ስለሚሰራ ከወረዳና ከከተማ ጸጥታ ኃይል ማለትም ከፖሊስ ሚሊሻና ከሰላም አስከባሪ ኃይል ጋር በመሆን ይላል ጥምር ጦር የሚለውን ፈጥሮልሃል። ተልከት ጥምር ጦር የሚለው መጥቶልሃል። ኦፕሬሽን ስራ ተጀምሯል። በኦፕሬሽን ስራውን በሰሜን ሸዋ በኩል ከተቆጣጠራቸው 5 ወረዳዎች ውስጥ 2ቱን ወረዳዎች የመከላከያ ሰራዊት አስለቅቋል። እንካ ተቀበላው። ስንት ወረዳ ነጻ ወጥቷል ይላል? በኦፕሬሽን ስራውን በሰሜን ሸዋ በኩል ከተቆጣጠራቸው ይላል 5 ወረዳዎች ውስጥ 2ቱን ወረዳዎች የመከላከያ ሰራዊት አስለቅቋል። በደቡብ ወሎ በኩል የተጀመረው ኦፕሬሽን የወገን ጦር ኢመደበኛውን ከካራ ምሽግ አስለቅቆ ወደ ቆላና በረሃ ውስጥ አስገብቶታል። ምስሉን ይዩት። በመሆኑም ኢመደበኛ ደረጃጀቱ በራሱ ፍላጎት የጀመረውን ያፈሙዝ ትግል መቋቋም ሲያቅተው የተለያዩ የድረስልኝ ጥሪ ያሰማ ይገኛል። ስለሆነም የኦፕሬሽን ስራው መጀመሩን ተከትሎ በዞናችን በሁሉም አካባቢዎች የተለያዩ ችግሮች ሊፈጠሩ እንደሚችሉ የስጋት ትንተና መረጃዎችን ያመለክታሉ ይላል። ያዙ ይሄን። በመሆኑም ኢመደበኛ ደረጃጀቱ በራሱ ፍላጎት የጀመረውን ያፈሙዝ ትግል መቋቋም ሲያቅተው የተለያዩ የድረስልኝ ጥሪዎች ያሰማ ይገኛል። ስለሆነም የኦፕሬሽን ስራው መጀመሩን ተከትሎ በዞናችን በሁሉም አካባቢዎች የተለያዩ ችግሮች ሊፈጠሩ እንደሚችሉ የስጋት ትንተና መረጃዎች ያመለክታሉ። ይሄ የተሰጠው ለካቢኔ ነው። እኛ ለእያንዳንዳችሁ ዛ ላለው ህዝብ እናደርሳቸዋለን። የስጋት ትንተናቸው በየአካባቢው ተበትኖ የሚሰርገው ኢመደበኛ ኃይል አሁን እያደረገ ያለው እንቅስቃሴና በቀጣይ ያሰባቸው ቅዶችን በተመለከተ ይላል። እንቅልፍ አጥተው ሲባትቱ የሚጽፉትን እናንብብላችሁ። የተለያዩ የሽብር ጥቃቶችን መፈጸም ፍንዳታ መፈጸም ይላል። የተለያዩ የሽብር ጥቃቶች ፍንዳታ መፈጸም የሚል አለው። አመራርና የጸጥታ ኃይል ላይ ጥቃት መፈጸም ይላል። የጦር መሳሪያ መጋዘኖችን መዝረፍ ይላል። ከጸጥታ ኃይል መሳሪያ መንጠቅ ይላል። ኦፕሬሽን ወደሚሰራበት ቦታ ተደራጅቶ መሄድ፣ ተተኳሽና መሳሪያ ይዞ መሄድና ዋና ዋና ቅዶች ናቸው ይላል። ኦፕሬሽን የሚሰራበት ያላቸው ቦታ ቅድም ነግሬያቸዋለሁ። በሰሜን ሸዋ በኩል ከተቆጣጠሩ 5 ወረዳዎች ይለቀዋል። በዚህ መሰረት በሰሜን ሸዋ በኩል በደቡብ ወሎ ጃማና ወረይሉ በኩል የመከላከያ ሰራዊቱ ከወረዳና ከተማ ጸጥታ ኃይሎች ጋር ኦፕሬሽን በቅንጅት ጀምሯል ይላል። ወደዚህ ኃይል ይመጣል የሚል ስጋት አለ። ይሄንን የገለጸው ስለሆነም የወረዳ አስተባባሪ ኮሚቴና ሚኒ ካቢኔዎች ትኩረት ሰጥታችሁ የምትሰሯቸው ስራዎች በተመለከተ አሁን ደግሞ ምን እንደሚሰሩ፣ አንድ በየወረዳ የጠረነፍነው የጸጥታ ኃይል ወታደራዊ ግዳጅ ውስጥ መሆኑን አውቆ በተጠንቀቅና በንቃት አካባቢው እንዲጠብቅ መረጃ የመስጠትና የማንቃት ስራ። በየወረዳው የጠረነፍነው የጸጥታ ኃይል ወታደራዊ ግዳጅ ውስጥ መሆኑን አውቆ በተጠንቀቅና በንቃት አካባቢው እንዲጠብቅ መረጃ የመስጠትና የማንቃት ስራ ይላል። መስራት በአዳራሽ ውስጥ ተገኝቶ የሚያድር ኃይል እንዳይኖር ወታደራዊ ትእዛዝ ስጡ። በአዳራሽ ውስጥ ተኝቶ የሚያድር ኃይል በሙሉ ቤታቸው አያድሩም። በየሆቴሉ በየምናምኑ የሚያድሩት የትኞቹ ናቸው? የዞኖቹ የክልሎቹ አመራሮች በአዲስ አበባ፣ የዞኖቹ በየሆቴሉ፣ ወረዳው ግን የሚያድርበት ስለሌለ ከየቤቱ ሸሽቶ በየአዳራሹ ነው የሚያድረው። እና አሁን በየአዳራሹ ተኝቶ እንዳያድር ወታደራዊ ትእዛዝ ስጡ። ተኝቶ እያደረ ቦምብ ሲወረወር አልሰማው ማላየውም የሚል የጸጥታ ኃይል ችግር እንዳይፈጠር ይላል። በየአዳራሹ ተኝቶ የሚያድረው አልሰማውም እንዳይል በኋላ ጥቃትበት ችግር ደረሰብኝ እንዳይል ይላል። ሁለተኛ የኬላ ጥበቃን ማጠናከርና ኬላ ጥሶ የመምጣት ፍላጎት ያለውን ኃይል እርምጃ መውሰድ ይላል። አምባሰል፣ አሁን ይህንን ያዙ ነዝግቡ። አምባሰል፣ ሐይቅ፣ ተውለደሬ፣ ደሴ ዙሪያ ወረኢሉ ደላንታ ተንታ ቦረና ለጋምቦ ለገይዳ ወረዳዎች ወደ ሰሜን ሸዋ ምንም አይነት የመደበኛ ኃይልና የጦር መሳሪያ ዝውውር እንዳይደረግ ጥብቅ ክትትልና ቁጥጥር እንድታደርጉ ይላል ያዝ። ስለዚህ ወደ ኃይል ግልባጩን እንድታስበውና እነሱም ያደርጉትን አውቀህ እንዴት ራስን ለመከላከል መዘጋጀት እንዳለብህ ይረዳሃል። ይሄ ለድገመው የኬላ ጥበቃ ማጠናከርና ኬላ ጥሶ የመምጣት ፍላጎት ያለ ልዩ ኃይል ያለ ላይ ያለ ኃይል ላይ እርምጃ ይወሰድልና አምባሰል ሐይቅ ተውለደሬ ደሴ ዙሪያ ወረኢሉ ደላንታ ተንታ ቦረና ለጋምቦ ለገይዳ ወረዳዎች ሰሜን ሸዋ ምንም አይነት የመደበኛ ኃይልና የጦር መሳሪያ ዝውውር እንዳይደረግ ይላል። አየህ አሁን ከወሎ ሸዋን ከበው ለማጥፋት የሚያደርጉትን እርምጃ ወለ ጎጃም የዘመታ ይላል። አሁን ደቡብ ወሎ ላይ ምን እያደረገ ነው ያለው? ዝጋ ወደ ሸዋ እንዳትሄድ ለሸዋ እንዳትደርስለት ሸዋ ተከቦ ይጥፋ ያለ ነው። ምላሽ ምንድነው? ሸዋን ማዳን ካላዳንክስ እና አብዱ ሁሴን አንተ ላይ ይመጣሉ። ካላዳንክስ ይሄው የላከውን መመሪያ አንተ ጋር ይመጣላል። ዛሬ ቁጭ ብለህ ከተበክ ለጋምቦ ደሴ ዙሪያ ወረኢሉ ደላንታ ብቻ አይደለም ቆቦ ዛሬ ዝም ካለ፣ ወልዲያ ዛሬ ዝም ካለ፣ ጎንደር ዛሬ ዝም ካለ፣ አብራጅር አብደራፊ ዝም ካለ፣ ከተኛ ደብረታቦር ጋይንት ዝም ካለ፣ መሃል ጎንደር እነ ወረታ ዝም ካሉ፣ እና ጅሬጃኖራ ዝም ከተባለ ኃይል ተሰባስቦ ሸዋን እናጠፋው ነው እያለ ያለው። እዚህ ስትንቀሳቀስ ኃይል በትነህ ህዝብህን ከጥፋት ታድናለህ። እየተነገረ ያለው ራስን እንድትከላከል ነው፣ ማንም ላይ ጥቃት እንድትፈጽም አይደለም። ራስን መከላከል ግን ተፈጥሯዊ መብት ነው። ራስን ከጥፋት አድን። አብያተ ክርስቲያናት ገዳማት እየወደሙልህ ስለሆነ ያለው። ዛሬ ጎንደር አካባቢ ሁኔታው ይጸጥ ብሏል ብለህ ዝም ካልክ፣ ወሎ አካባቢ ሰሜን ወሎ ደቡብ ወሎ ሁኔታው ይጸጥ ብሏል ብለህ ዝም ካልክ፣ ጎጃም ደብረ ኤልያስ ደብረ ማርቆስ በዚህ ሁኔታ ሲታመስ፣ ባህር ዳርም ሌላውም አካባቢ ዝም ካልክ የሚገጥምህ በየተራ በየተናጠል ትላንትና ምን አላቸው ዚል እንደነበረው ሰለባ መሆን። ሶስተኛ አብቅቻለሁ። የተቋማት ጥበቃ ስራ ተጠናክሮ ይቀጥል ይላል። ተቋም ያዘረፈ አካል ተጠያቂ እንደሚሆን ወታደራዊ ትዕዛዝ ይሰጥ ይላል። የከተማ ፓትሮል ሙሉ ሌሊት በሁሉም አቅጣጫ ማድረግ በተለይ ይላል። የከተማ ፓትሮል ላይ የት ይላል? በተለይ መካነ ሰላም፣ ሐይቅ፣ ወገልጤና፣ ደገሎ፣ ገነቴ፣ ወረኢሉ፣ ጊምባ፣ አቀስታ፣ ከለላ፣ ሳይንት፣ ሀርቡ፣ ውጫሌ ከተሞች ላይ ፍንዳታ የማድረግና አመራር ቤት ላይ ጥቃት የመሰንዘር እቅዶች ስላሉ ከወትሮ የተለየ የፓትሮልና የቁጥጥር ስራ ይሰራ። ሆቴልና አልጋ ቤቶች አካባቢ ጥብቅ ፍተሻና ቁጥጥር ይደረግ ይላል። ልድገመል ከተሞቹን። የከተማ ፓትሮል ሙሉ ሌሊት በሁሉም አቅጣጫ ማድረግ ይልና በተለይ ይላል የት? መካነ ሰላም፣ ሐይቅ፣ ወገልጤና፣ ደጎሎ፣ ገነቴ፣ ወረኢሉ፣ ጊምባ፣ አቀስታ፣ ከለላ፣ ሳይንት፣ ሀርቡ፣ ውጫሌ ከተሞች። አምስተኛ ማረሚያ ቤቶች ላይ ጥቃት የማድረስና ታራሚዎችን የሚበተን ፍላጎት ስላለ ተንታ፣ ወገልጤና፣ ወረኢሉ፣ ሐይቅ፣ መካነ ሰላም ማረሚያ ቤቶች በልዩ ትኩረት እንዲጠበቁ ይደረግ ይላል። ይቀጥላል። ስድስተኛ በየአካባቢው ከመንደር እስከ ወረዳ አስተዳደር ድረስ ከብሎክ እስከ ከተማ አስተዳደር ጥብቅ የሆነ የመረጃ ክትትል ስራ ይሰራ ይላል። ሰባተኛ አመራርና የጸጥታ መዋቅር በቡድን ይንቀሳቀስ፣ በተናጠል የሚደረግ እንቅስቃሴ ለጥቃት ያጋልጣል ይላል። በጥቅሉ በአጠቃላይ ክልሉን መቆጣጠር የማይችል ወሮ በላ ስብስብ ሲጨንቀው ሲረበሽ እንቅልፍ ሲያጣ ሲንፈራገጥ የሚያነሳው ነው። ይሄን የሚያደርገው ለምንድን ነው? ጌቶቹ ጨርስ ግደል ብለው ስላዘዙት የመጨረሻዬ ነው። ስማ አማራ ግን ዳር እስከ ዳር ከጫፍ እስከ ጫፍ ዛሬ ብድግ ብለህ ይሄ የሆነ ያለውን ለማስቆም በሁሉም አቅጣጫ በተሰጠው መንገድ ካልተነሳ፣ ህዝቡ ካልተነሳ፣ እራሱን ካልተከላከለ፣ ደግመዋለሁ ኢንኮቴሽን፣ እራሱን ካልተከላከለ ከዚህ አጥፊ ቡድን እራሱን ካልተከላከለ እናጠፋዋለን ብሎ ነው እየመጣ ያለው። አርሶ አደሩም ሌላው አርሶ አደር ተሰልፎ ባህር ዳር ሲመጣ ነበር አይደል? እያንዳንዱ ለራሱ ሲል፣ ለህልውናው ሲል፣ ለቤተ ክርስቲያን ሲል፣ ለልጆቹ ሲል፣ ለቤተሰቦቹ ሲል፣ ለህልውናው ሲል የሚቆምበት ነው እንጂ ለሆነ አካባቢ ሰጥቶ የሚቀመጥበት አይደለም። ይቅርታ ፕሬዝደንቱ፣ በዚሁ አበቃለሁ።
በአማራ ክልል እንደ አቶ አብዱ ያሉ አማራን የሚያስጠቁ የብአዴን ባለስልጣናትና ካድሬዎች እልፍ ናቸው። የጸረ አማራው ጸረ ሃይማኖትና ጸረ ኢትዮጵያ መንግስትም ዋነኛ መጠቀሚያ ናቸው። በደብረ ኤልያስ ከ200 በላይ የሚሆኑ መናኝነቶች ላይ የጦር ወንጀል መፈጸም፣ ገዳማትና አብያተ ክርስቲያናት ላይ በዙ 23 እና ሞርታር ድብደባ ማድረግ፣ ከ37 የሚበልጡ መስጂዶችን ማፍረስ፣ በሸዋ ያልታጠቁ ንጹሃንን በከባድ መሳሪያ መግደል፣ በወሎ ጎንደር ጎጃምና ሸዋ 1000 ወጣቶችን በገፍ ማሰርና ሰላማዊ ሰዎችን መግደል ኢትዮጵያን አስተዳድራታለው የሚለው የኦህዴድ ኦነግ መንግስት መገለጫና ማንነት ሆነዋል። ድርጊቶቹ የሚያሳዩት የመንግስቱን ጸረ አማራነትና ጸረ ኢትዮጵያዊነት ብቻ ሳይሆን ጸረ ሃይማኖትና ሰይጣናዊ ተልእኮንም ነው። አብይ አህመድ በወለጋ አማራዎች በገፍ እየተጨፈጨፉ ለምን አንተ ያንን ማስቆም ትተህ ችግኝ ትተክላለህ ሲሉት፣ የምንተክላቸው ችግኞች ለሬሳዎቹ ጥላ ይሆኗቸዋል ያለ አረመኔያዊና ሰይጣናዊ ተልእኮ ይዞ የመጣ ሰው ነው። ስለዚህ አብይ አህመድንና የኦህዴድ ብልጽግና መንግስትን ማስወገድ ለአማራ ብሎም ለመላው ኢትዮጵያዊ የተቀደሰ ስራ ነው። አማራ ግን እንደ አቶ አብዱ አይነት የባዕዴን ባንዳ ጠፍሮ አሳራጅን ተሸክሞ በቀላሉ ነፃ ሊወጣ አይችልም። አማራ ውስጡ የተሰገሰጉትን ህዝብን የሚጨቁኑትን የባዕዴን አመራሮች ከስልጣን በማስወገድና ከባዕዴን ነፃ የወጣ የህዝብ አስተዳደር በመተካት አማራ የውጭ ጠላቶቹን በቀላሉ ድል መንሳት ይችላል። ከባዕዴን ባንዳ ተላላኪ ነፃ የሆነን አማራ ትህነግ ወያኔም ሆነ ኦህዴድ ኦነግ አይዳፈሩትምና። ወሎ፣ ጎንደር፣ ሸዋ፣ ጎጃም አማራ አንገቱ አንድ ነው ብሎ ሲነሳና የውስጥ የመንግስት ተላላኪ ባንዳዎችን አስነስቶ የመጣበትን የውጭ ወራሪ ለመግጠም ዝግጁ መሆን አለበት። ፋኖ ማለት የአማራ ህዝብ ነው ብሎ ፋኖ ልጆቹንና መላው የአማራ ጥምር ጦር አባላትን በስንቅና በሎጂስቲክስም ለመርዳት ሁሉም አማራ መረባረብ ያስፈልገዋል። እኛ አማራዎች በአምላካችንና በነፍጣችን ህልውናችንን እናስከብራለን። ድል ለአማራ ህዝብ!
ክፉ ቀን ዋሻን ምን አለም ይሏታል። ከአዲስ የቀዳት ጎበዝ ይነዳታል፣ ጎበዝ ይነዳታል፣ ጎበድ ይነዳታል፣ ጎበድ ይነዳታል። አረ ዘረፈ፣ አረ ዘረፍ፣ ይመከራል ወይ ይማራል ወይ ይረዳል ብዬ እንጂ፣ ይመከራል ወይ ይማራል ይረዳል ብዬ እንጂ፣ ወትሮስ ምን ዋጋ አለው የባንዳ ወዳጅ፣ የባንዳ ወዳጅ፣ የባንዳ ወዳጅ። አረ ዘራፎ፣ 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 አረ
ይገርልኝም። ዘራፍ፣ 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 አንዱ መሰሪ አንዱ ቅጥረኛ፣ እየሸረበ ሲያላት ገጥመኛ፣ እያንጓበበ ገጥሞ ላይ ገጥመኛ፣ ሰንደርቶው እያሳመመኝ ለካ ክፉ ሰው ጭሮት ነገራችንን ሲለበልባት ሀገራችንን፣ ካላነደር ነው በጫራው እሳት ነገምብስና ነው እያደርግሳት፣ እየነገር ነው ካጣተው መቶ የገዛ መርዙን መልሰ ጋቶ፣ በማይመጣው በአገር ከመጣ አንክተውና የመጣው ይምጣ ምኝ ምኝ
ክቡራን አድማጮቻችን ለዕለቱ ያዘጋጀንላችሁ መርሃ ግብር ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።